ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 23 ቀን 2009 ዓመተ ምህረት ነው። ለሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ዓለም አቀፍ የሰራተኞች ቀንን በሚመለከት ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠውን መግለጫ፣ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የመጋቢት ሚያዝያ ወር እትምን እናሰማለን። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና፣ በቅድሚያ እንኳን ለዓለም አቀፍ የሰራተኞች ቀን ሜይዴይ አደረሳችሁ እንላለን። ዓለም አቀፍ የሰራተኞች ቀን በተለያዩ የዓለም ክፍሎች በደመቀ ሁኔታ ተከብሮ ውሏል። በአንዳንድ ቦታዎች በጸጥታ ኃይሎችና በሰልፈኞች መካከል ግጭቶች የነበሩ ቢሆኑም በበርካታ ቦታዎች ጸጥታው በተጠበቀ ሁኔታ ሰልፎች መደረጋቸው ተዘግበዋል። በፈረንሳይ ሀገር በፓሪስ በሚቀጥለው እሁድ ለሀገሪቱ ፕሬዝደንትነት የሚወዳደሩት የለፔንና የማክሮ ደጋፊዎች ሰላማዊ ሰልፍ ያደረጉ ሲሆን ለሰልፍ የወጡ ወጣቶች ከጸጥታ ኃይሎች ጋር ተጋጭተዋል። የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ ከስልጣን እንዲወርዱ ሰልፈኞች መጠየቃቸውና ፕሬዝደንቱም ንግግራቸውን ሰርዘው ከሰልፍ ቦታ ከመሄዳቸው በተጨማሪ የፕሬዝደንቱ ደጋፊዎችና ተቃዋሚዎች የፈጠሩትን ግጭት ለማብረድ ፖሊስ በመሃል ገብቷል። በውጭ ምንዛሪ እጥረት ምክንያት በርካታ አምራች ድርጅቶች ከፍተኛ ጉዳት የደረሰባቸው መሆኑና አንዳንዶቹም ተቋሞቻቸውን ለመዝጋት የተገደዱ መሆናቸው በየጊዜው ተገልጿል። የባህር ትራንስፖርትና ሎጂስቲክስ ድርጅት የተባለው ተቋም ባለፉት 9 ወራት የውጭ ምንዛሪ እጥረት ባስከተለው ጫና ምክንያት ካቀደው 11.4 ቢሊዮን ብር 1.8 ቢሊዮን ብር ብቻ እንዳስገባ ለወያኔ ቅርበት ያላቸው የዜና ምንጮች ገልጸዋል። በአገሪቱ ያለው የውጭ ምንዛሪ ችግር እየተባባሰ መሄዱንና በርካታ የስራ ተቋሞችን ሊያዘጋ እንደሚችል ስጋት አለ። የወያኔ አገዛዝ ጥልቅ ተሃድሶ በማድረግ ራሴን አድሻለሁ፣ ህዝብ የጠየቃቸውን የአስተዳደርና የፍትህ ጥያቄዎች በተገቢ መንገድ እንዲመለሱ አድርጌያለሁ የሚለውን ዲስኩር በማሰማት ላለፉት ወራት ህዝቡን ሲያደነቁር የቆየ ቢሆንም የአስተዳደርና የፍትህ ችግር ከቀድሞ በባሰ ሁኔታ በከፍተኛ ደረጃ እየተበላሹ መሄዳቸውን የአገዛዙ አካላት ሳይቀሩ እየተናገሩ ነው። ህዝብን ለመደለል ቀደም ብሎ የተናገረው የነበሩት እቅዶች በአፈጻጸም ችግሮች ምክንያት ተግባራዊ ሊሆኑ ባለመቻላቸው አገዛዙ የበታች ሹማምንቱን መውቀስና ማስፈራራት መጀመሩም ታውቋል። ሰኞ ሚያዝያ 23 ቀን በሶማሊያ በታችኛው ሸበሌ ግዛት ሌጎ በሚባል መንደር አካባቢ የአልሸባብ ኃይሎች በወያኔ ተልከው በሶማሊያ በተሰማሩ ወታደሮች ላይ የደፈጣ ጥቃት በማድረግ ጉዳት ያደረሱ መሆናቸው ታውቋል። በጉዞ ላይ የነበሩት ወታደሮች ጥቃቱ የተፈጸመባቸው መጀመሪያ መንገድ ላይ በተቀበረ ፈንጅ ሲሆን ከዚያ በኋላም በከባድ መሳሪያ መሆኑን ምንጮች ገልጸዋል። ምን ያህል ጉዳት እንደደረሰ ያልታወቀ ከመሆኑም በላይ የወያኔ አገዛዝ የሞቱም ሆነ የቆሰሉ ወታደሮችን ቁጥር ስለማያሳውቅ ይህም ድብቅ ሆኖ ይቆያል የሚል ግምት አለ። በሌላ በኩል አዲሱ የሶማሊያ ጠቅላይ ሚኒስትር ለንደን ኮንፈረንስ ሲሄዱ እግረ መንገዳቸውን በኢትዮጵያ ከደርሰው ከወያኔ ባለስልጣኖች ጋር እንደሚወያዩ ተነግሯል። በምን ጉዳዮች ላይ እንደሚወያዩ በቅድሚያ ይፋ የተደረገ መረጃ ባይኖርም የወያኔ ወታደሮች ሶማሊያ ውስጥ መገኘታቸው ለሰላም መጥፋት አንዱ ምክንያት ነው በማለት በተለያዩ ወቅቶች የገለጹት የሶማሊያው ጠቅላይ ሚኒስትር ስለ ወታደሮቹ መውጣት ይነጋገራሉ ተብሎ ይገመታል። የሰላማዊ ሰዎችን ደህንነት ለመጠበቅ ማንኛውም ወታደራዊ እርምጃ ለመውሰድ ስልጣን የተሰጠው የሰላም አስከባሪ ኃይል በደቡብ ሱዳን እንዲሰማራ የጸጥታው ምክር ቤት በወሰነው መሰረት አንድ 13 አባላት ያሉበት የቅድሚያ አካል ወደ ጁባ የገባ መሆኑ ሲነገር 4000 ወታደሮች ያሉበት ልዩ ኃይል ደግሞ በቅርቡ ይላካል ተብሎ ይጠበቃል። በአሁን ወቅት በደቡብ ሱዳን 12000 አባላት ያሉት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ያለ ሲሆን ተጨማሪ በልዩ ኃይልነት የሚሰማሩ 4000 ወታደሮች የሲቪል ነዋሪዎችን ደህንነት ለመጠበቅ የሚንቀሳቀሱ መሆናቸውም ተነግሯል። ማጭታችን ዛሬ ያለን ዜና በዚሁ ይጠቃለላል።
ለራባደሩና ለሰራተኛው ያለን ወገንተኝነት በመርህ ላይ የተመሰረተ ነው። ዓለም አቀፍ የሰራተኛ ቀንን አብረን ስናከብር የዘንድሮው የሚያዝያ 23 ቀን ሜይ ዴይ ዓለም አቀፍ የሰራተኞች ቀን በተለያዩ አህጉራት ያሉ ላባደሮችና ሰራተኞች እንደሚገኙበት የፖለቲካ ምህዳር ባሉን የተለያዩ ፕሮግራሞችን መግለጫዎችን ጥሪቶችንና የተቃውሞ ሰልፎችን በማዘጋጀት ያከብሩታል። የዲሞክራሲ ስርዓት በተገነባባቸውና መብቶቻቸው ህጋዊ እውቅና አግኝተው በሚከበሩበት አገራት የወቅቱን በዓላቸውን የሚያከብሩት በዓለም አቀፍ ደረጃ በተከሰተውና አሁንም ድረስ ሊረጋጋ ባልቻለው የኢኮኖሚና የፋይናንስ ቀውስ አማካይነት እየደረሰባቸው ያለውን የኢኮኖሚ ጉዳት ሊወገድ የሚችልበትን የራሳቸውን አማራጭ ፖሊሲ እየቀየሱ በመታገል ላይ እንደሆኑ ከቅርብ ጊዜያት ወዲህ በተለያዩ የዜና ተቋማት እየወጡ ያሉ መግለጫዎቻቸውና የራሳቸው ይፋዊ ጥያቄዎቻቸው የሚያመለክቱት ነው። በዓላቸውን በሚያከብሩበት ወቅት ደግሞ የበለጠ ክብደትና ጫና ሰጥተው ትግላቸውን ከምንጊዜውም በበለጠ አቀነባብረው የሚገልጹበትም ቀን ነው። በታዳጊና በተለይም ዴሞክራሲና ሰብአዊ መብቶች በማይከበሩባቸው እንደ ኢትዮጵያ በመሰሉ አገራት ደግሞ ለባደሩና ለሰራተኛው የህብረተሰብ ክፍል በነጻ የመደራጀት መብት መከበርና ለኢኮኖሚ ጥቅሞቻቸው መሟላት ከሚያደርጓቸው ይፋዊም ሆነ የህቡዕ እንቅስቃሴዎች ባሻገር መሰረታዊ በሆነው የዴሞክራሲ ጥያቄን አስመልክቶ እንደ ሁኔታው አመቺነት ከሀገር ወዳዱ የህብረተሰብ ክፍል ጋር በግንባር ቀደምትነት በማበርና በጋራ በመታገል በዓላቸውን የሚያከብሩት መሆናቸው የሚታወቅ ነው። የኢትዮጵያ ላባደሮችና ሰራተኞች ይህንን የራሳቸውን የሆነ የበዓል ቀን የሚያከብሩት ለመብቶቻቸው መከበር በግንባር ቀደምትነት በመሰረት ሲታገሉ የተሰዉ መሪና ንቁ አባሎቻቸው በመዘከር ጭምር ሲሆን በሌላ አህጉራት ከሚገኙት ጭቁን ላባደሮችና ሰራተኞች ያላቸውን የትግል አንድነት በመግለጽ ጭምር ነው። ይህ መከበር ከጀመረ ከ120 ዓመት በላይ የሆነው የላባደሮችና የሰራተኞች ቀን ዛሬ በሀገራችን ሲከበር ቢያንስ ከ40 ዓመታት በላይ እንደሆነው የተለያዩ የፖለቲካ ድርሳናት የሚገልጹት ነው። ይህ በዓል የሚከበረው በተለይ እንደ አበራ ገሞን፣ ማርቆስ አጎስን፣ ዳሮ ነጋሽንና የመሳሰሉ ሌሎችንም በትግል የተሰዉ መሪዎቻቸውንና ንቁ አባሎቻቸውን ጭምር የትግል ታሪካቸውን ከፍ አድርጎ እንደ ችቦ በማብራት መዘከር ብቻ ሳይሆን ላለፉት በርካታ ዓመታት ሰራተኛው ያደረጋቸውን ተጋድሎዎች በማስታወስ የት ደርሰናል፣ ምንስ ይቀረናል የሚሉትንና ሌሎችንም ላባደርነት ርዕሶችን በጥልቀት በመዳሰስና መፍትሄ በማፈላለግ ጭምር እንደሆነ ግልጽ ነው። በዛሬው ዕለት ይህንን ቀን ስናከብርና ስንዘክር ከህሊናችን ምንጊዜም የማይጠፋውንና ተተኪ ትውልድ ምንጊዜም ሊያስታውሰው የሚገባው በተለይ የሚያዝያ 21 ቀን በወታደራዊ አምባገነን አገዛዝ ከ1500 በላይ የሆኑ ወጣት ተማሪዎች፣ መምህራን፣ ሰራተኞችና ላባደሮች እንዲሁም የኢሃፓ አባላትና ደጋፊዎች ዘግናኝና አሰቃቂ በሆነ ሁኔታ በግፍ የተጨፈጨፉበትን በያለንበት ሻማ በማብራት እያስታወስ የሐዘን እንባችንን በማፍሰስ ነው። በሀገራችን ነጻነቱ የተጠበቀ እንደ አይን ብሌናቸው የሚሳሱለት የራሳቸውና በራሳቸው ሙሉ ኃላፊነት የሚተዳደሩበትና መብቶቻቸውን ለማስከበር በጽናት ቆሞ የሚታገልና የሚያታገል ድርጅታቸውን መልሶ የማቋቋም ፍላጎታቸውና በርካታ መስዋዕትም የከፈሉበት መርህ ቃሌ ዛሬም ከምንጊዜውም በላይ አፋጣኝ መልስ የሚሻበት ወቅት ላይ እንደሚገኙ እሙን ነው። ይህም ሲባል አለምክንያት አይደለም። የወያኔ አገዛዝ ስልጣኑን ለመቆጣጠር ከቻለ ጀምሮ በነጻ የመደራጀት መብታቸውን በመጻረር አባሎቻቸውን በተለያዩ እንግልቶች፣ ግድያ፣ እስራትና ለስደት መዳረግ አዳክሞ ለራሱ ተለጣፊ የሆነ ድርጅት በጫንቃቸው ላይ አንግሶባቸው ከሀገር በቀልና በአዳን ተጋፊዎቹ ጋር በመተባበር ካለፉት አገዛዞች በበለጠ ላባደሩንና የሰራተኛውን ህብረተሰብ እየበደለ እየጨቆነና እየበዘበዘ ይገኛል። በተለያዩ የፋብሪካ ሰራተኞች ላይ የተካሄዱት የተለያዩ እንግልቶች ከራሳቸው አልፎ በቤተሰቦቻቸው ላይ ያስከተሉት የጭንቀት ኑሮ ዘንድሮም በከፋ ደረጃ ቀጥሎ መገኘቱ የሚታይ ነው። ገዛዙ አባላትና ደጋፊዎች ያላባደሩን ነጻነት ደፍጥጠው በሙስና እጅጉን ተጨማልቀው ባካበቱት ሀብት በጨቀየ ሁኔታ እየተንደላቀቁ ባሉበት እንደ ቻይና ሰራተኛ አትሰራም እያሉ ሰብአዊ ክብሩን በሚያዋርድና የጠላትነት መንፈስ በተሞላበት መልክ ይዘርፉታል። ታሳሪዎቹ ሲደበደብ ለመብቱ መከበር የቆሙ አይደሉምና ከታሳሪዎቹ ጋር ተዳብለው አብረው ይወቅጡታል። አልሆነ ቅጣትም ያሳድሩበታል። ኢኮኖሚውን አሳድርል እያሉ በምሳሌነት ከሚያሳዩአቸው ህንጻ በስተጀርባና በየመንገዱ ዳርቻ ከእንደ ቤተሰቦቻቸው ለጎዳና ተዳዳሪነት የተዳረጉትን በርካታ ሰራተኞችን በፕሮፓጋንዳ ብዛት ለመሸፋፈን ሲጥሩ ይታያሉ። የተራበ አንጀታቸው፣ የተጠማ ጉሮሯቸው በአይነ ህሊናቸው ለማየት ይቀፋቸዋል። ኢኮኖሚ አድጓል በማለት መጠነ ሰፊ ፕሮፓጋንዳ በነዙበትና እነሱ ራሳቸው ሚሊዮነሮች በሆኑበት ህዝብ እንደተጠቀመ አድርገው ሲለፈፉ ብዙሃኑ ሰራተኛ እየተቆራረጠ ባለ የውሃና ኤሌክትሪክ ኃይል ምክንያት ሰራተኛ ያለምንም ካሳ በአሰሪዎቹ እየተባረረ ለከፋ ድህነት መዳረጉ አይታያቸውም። በተስፋ ሊደልሉት ከሚጥሩበት የእድገት ጀርባ ሽፋን የላባደሩንና የሰራተኞችን ጉልስቁልናና ስቃይ እያበረከተ የሚገኘውን የገቢ እጦት በስፋት መንሰራፋቱን አይመለከቱም። ባዳን ለውጭ ዜጎች ባልተፈቀዱ ስራዎች ላይ እየተሰማሩ ሀብት በገፍ ሲያካብቱ ላባደሩና ሰራተኛው ይህን እንዳይከላከልና የአገር ባለቤትነቱን በተግባር እንዳያረጋግጥ በጠመንጃ ኃይል መብቱን ገፈውታል። አሰሪዎችና በሰራተኞች መካከል አለመግባባት ሲፈጠር ከሳሽና ፈራጅ ራሱ በመሆኑ ሂደቱ እጅግ በበለጠ ሁኔታ ከመጓተቱ ሌላ የኋላ ኋላ የፍትህ እየተጓደለ ያለበት በመሆኑ ጭንቁን ይበልጥ አባብሰውታል። ሰራተኛውን ለመደለልና የሚደርስበትን ተቃውሞ ያለዝብልኛል በሚል ከመብት ጋር የተያያዙ በርካታ የላባደሩና የሰራተኛ ጥያቄዎችን ሰምተው አጣርተው ትክክለኛ ብይን ይሰጣሉ ተብሎ ያቋቋማቸው ተቋማት ይበልጡኑ የሚበድሉት እንጂ የሚጠቅሙት ሆነው አልተገኙም። በኑሮ ውድነትና ያላግባብ በሚደረጉ የተለያዩ የታክስና የግብር ጭማሪዎች እዚህ ግቢ በማትባል እንዲያውም የመግዛት አቅሙ በየጊዜው እያሽቆለቆለ ባለችው ደሞዙ ሰራተኛውና ላባደሩ ይበልጥ እየተጉላላ ይገኛል። በተለያዩ ጊዜያት የደረሰባቸው የበደል እርምጃ በአስፈሪና በሚያሳዝን ሰቃቀን ውስጥ ተሸማቀው እንዲኖሩ ዳርጓቸዋል። እርስ በርስ እንዳይተማመኑም ሆን ብሎ ለመከፋፈል ያመቸው ዘንዳ የጥላቻ ፖለቲካ በመካከላቸው መንዛት ብቻ ሳይሆን አንድነታቸውንም መልሰው እንዳይገነቡ የጎሳ መርዝ ነፍስሶባቸዋል። በአጠቃላይ ለአባደሩና ሰራተኛው እየተራበ እየተጠማና እየታረዘ የሚቀመጣቶ አይኖሩ ኑሮን በመግፋት ላይ የሚገኝ ነው። በመሆኑም በዛሬ ዕለት ይህን በዓላቸው እንዳመችነቱ በተለያዩ ሁኔታዎች በሚያከብሩበት ወቅት በእነሱ ላይ እየደረሰ ያለውን ብዝበዛ ጭቆናና በደል አጥብቆ በመቃወምና ለዚህ የዳረጋቸውን አገዛዝ ለማስወገድ በሚያደርጉት ያላሰለሰ ቆራጥ ትግላቸው ከጎናቸው በመቆምና የትግል አንድነታችንን በማረጋገጥ ነው። ያባ ከመሰራረቱ ለላባደሩና ለሰራተኛው መብትና ጥቅም እንዲከበር የቆመ በመሆኑ የነሱ ነጻነት ባልተከበረበት የሌላውን ህብረተሰብ ነጻነት ሊረጋገጥ እንደማይችል የጸና እምነቱ ነው። በመሆኑም ይህንን የነሱን ትግል በመደገፍ ለጋራ ስኬት በጋራ እንድንደርስ ይቻለን ዘንዳ በዛሬው ዕለትም ያባ የትግል ጥሪውን አበክሮ ያቀርባል። ላባደሩና የሰራተኛው ትግል ይቀጥላል። በጋራ ትግላችንም እናቸንፋለን።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 42 ቁጥር 5 መጋቢት ሚያዝያ 2009 ዓመተ ምህረት በአይነቱም ሆነ በይዘቱ በሌሎች አገሮች ከተካሄዱት ታላላቅ አብዮቶች እንደ 1789 የፈረንሳይና እንደ 1917 የሩሲያው አብዮት በዓለም የጭቁን ህዝቦች የትግል ታሪክ ተርታ የሚመደበውና የሚወሳው ታሪካዊው የሀገራችን የካቲት 1966 ዓመተ ምህረት አብዮት ከፈነዳ ይኸው 43 ዓመታት አስቆጠረ። ይህ አብዮት እንዳቻዎቹ ሁሉ ከአያሌ ዘመናት የፍትህ ርትዕ መጓደልና የጭቆና አገዛዝ ከመነጨ የህዝብ ብሶት የመጣ ነበር። ከኢትዮጵያ ሰቆቃ ማህፀን የተፈጠረ በመሆኑ በአይነቱ ወጥኖ ነገር ግን እንደ ሸቀጥቃ ከውጭ የመጣ ስላይደለ ኢትዮጵያዊነትን የተላበሰ በነጻነት መብት መረጋገጥ ላይ ያተኮረ ህዝባዊ እንቅስቃሴ ነበር። ያልተደባለቀ ያልተከለሰና ያልተበረዘ በሁለንተናዊ ገጽታው ኢትዮጵያዊ ዜግነቱን ተጎናጽፎ የመጣ ነው። በመሆኑም ከርሱ በፊት ከተከናወኑት የዓለም አብዮቶች ተርታ ተመድቦ ተገቢውን ቦታና ድርሻ አግኝቶ ተመዝግቧል። በሌላ በኩል ደግሞ የኢትዮጵያን አብዮት ከሌሎች የዓለም አብዮቶች ልዩ የሚያደርገው የራሱ አይነተኛ ባህሪ የነበረው መሆኑ ነው። ካነሳሱ ጀምሮ ህዝባዊ አመጹ ሰላማዊና የብዙሃኑን ድጋፍ መሰረት ያደረገ ስለነበር ተከትሎ ሲንቀሳቀስ አንዳችም የደም መፋሰስና የህዝብ እልቂትም ሆነ የንብረት ውድመት በዋናነት ያልተከሰተበት ነበር። ከፍንዳታው አንስቶ እስከ ጥቂት የጊዜ ገደብና ሂደት ድረስ ሰላማዊና ህዝባዊ እንቅስቃሴ ስለነበረ በንብረትና በሰው ህይወት ላይ ጥፋትን አላስከተለም ነበር ቢባል ስህተት አይሆንም። ይህም ሁኔታ ሰላም ወዳድና ለህዝብ ቀናኢ በሆኑ የዓለም አቀፍ ማህበረሰብ ዘንድ አድናቆትንና ከበሬታን አስገኝቶ ነበር ማለት ይቻላል። በነዳጅ ውድነት ምክንያት የተለኮሰው የታክሲ ሾፌሮች አድማ፣ በነገሌ ቦረና የተደረገው የጭቁን ወታደር የደሞዝ ጭማሪ እንቅስቃሴ፣ ለሶስት ቀናት ያህል የተካሄደው የላባደሩና የሰራተኛው እንቅስቃሴ፣ እንዲሁም በወርሃ የካቲት 66 በአዲስ አበባ ከተማ ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ በእስልምና እምነት ተከታዮች የተካሄደው ሰላማዊ ሰልፍ ከሁሉም እምነት ተከታዮች ድጋፍና ትብብር ማግኘቱ በዋናነት ሊጠቀሱ የሚችሉ አብይ ክስተቶች ነበሩ። ኢትዮጵያውያን እስላሞችም ክርስቲያኑ ወገናችን ተሰልፏል ከጎናችን እያሉ በመዘመር ታሪካዊ ሰነዱን ማስመዝገባቸው ምንጊዜም የማይረሳ ትውስት ነው። ያ ታሪካዊ አብዮት ሁሉንም የአገሪቱ ዜጎች አስተባብሮ የኢትዮጵያን ህዝብ አንድነት በአዲስ መልክ ያስረገጠ፣ ዜጎቹን ሁሉ ያስተባበረ በመሆኑ በዘመናዊቷ አገራችን ደማቅ ታሪክን አስመዝግቦ አልፏል። 1 ሚሊዮን የሚገመት ህዝብ በአዲስ አበባ ተሰብስቦ ሰላማዊ ሰልፍ ሲያደርግም በሀገሪቱ ታሪክ ጎላ ያለ ክስተት ሲሆን፣ ህዝብ የማንንም ፈቃድ ሳይጠይቅና ይሁንታ ሳያስፈልገው ያካሄደው ሰልፍ በመሆኑም ህዝባዊና ሰላማዊ ሰልፍ ምን እንደሚመስል ለወደፊቱ ህዝባዊ እንቅስቃሴዎች ትምህርት ሰጥቶና አሻራውንም አስቀምጦ ማለፉ በታሪክ መዛግብት ሰፍሮ አልፏል። ለብዙ ዘመን ታፍኖ እየተብላላ የቆየ ነበር ማለት ቢቻልም እንኳ ይህ የካቲቱ ህዝባዊ አመጽ እንቅስቃሴ በዱብዳ የመጣ እንደነበር ማንም አይክደውም። አመጣጡ ዱብዳ ነው የተባለው ማንም ሳያስበውና ሳይተነበየው እንግዳ ደራሽ በመሆኑ ነበር። የነበረውን አገዛዝና ስርዓት ሁሉም ተቃውሞ ስለነበር የካቲቱ አመጽ ከሞላ ጎደል የሁሉንም ህብረተሰብ ክፍል ትብብርና ድጋፍ አግኝቷል። በዚህ ምክንያት ኢትዮጵያዊ አንጡራ ማንነቱን አረጋግጦ ነበር የቀጠለው። በግብታዊ ባህሪው ላይ መሪ የሌለው መሆኑ ተደምሮበት ኩነኛ ባለቤት በማጣቱ የጥቂት ምርጥ የጦር መኮንኖች ሰለባ ሆነ። ያ ግርማ ሞገስን ተላብሶ ሲካሄድ የነበረው አብዮት ኃላፊነት በጎደላቸው ቡድኖች አቅጣጫውን ስቶ ህዝባዊ ቱማታውን ተነፍጎ ተንገራግጮ ቆመ። የህብረተሰብን ክፍል አንድነትና ትብብር አግኝቶ የነበረው ሰላማዊ ህዝባዊ እንቅስቃሴ ደርግ ባስከተለው ሽብር ምክንያት አገሪቱ በደም አለባ ተጥለቀለቀች። ህዝብ የጠየቀውን መሰረታዊ ጥያቄ ከመመለስ ይልቅ በኃይል በማፈን የህዝብን እምቢባይነትን እና አመጽ ወደ እልቂት ገፉት። በመጀመሪያዎቹ ወራት በህዝባዊው አመጽ የተነሱት መሰረታዊ ጥያቄዎች ሁሉ በስልጣን ጥመኞች አላዋቂነት እንዲኮላሹ ተደረጉ። ህዝቡ ተስፋ አድርጎባቸው የነበሩ መሰረታዊ ዴሞክራሲያዊ ጥያቄዎች በህዝቡ እንቅስቃሴና ፍላጎት የተመሰረቱ አግባብ ያላቸው መፍትሄዎችን ተነፈጉ። የመሰብሰብ፣ የመንቀሳቀስ፣ የመናገር፣ የመጻፍ፣ የማሰብ፣ የመወያየት መብቶች ሁሉ ደብዛቸው ጠፋ። ደርግ ባልተዘጋጀበት፣ ባላሰበበት፣ ባላወቀበትና የርዕዮት ግንዛቤ ባላገኘበት ሁኔታ ተዘፍቆ ለኢትዮጵያ ምስቅልቅል በር ከፈተ። تاريك يتعالبنين عدرا لما وطات مميل موشكت راسون إياتا للا هزبون لما ونابد تطاطارا يدرق قرر قرر ناشبر ياغريتون وستا مستر كفتو لتغنطاي أفغنطاي أسركبو ستا إن أمتشوني تاتتقموهم إتيوبياني مافرارس إكداتشون أساكو በዚህ ምክንያት ዜጎቹም የተነሱበትን የካቲትን አብዮት አገራዊ ጥያቄ ሁለተኛ ደረጃ ለማቆየት በመገደድ በአገራቸው ህልውና ላይ ብቻ እንዲያተኩሩ ምርጫቸው ሆነ። ተለዋጭ አማራጭ በማጣታቸው ምክንያት ህዝባዊ ጥያቄዎች ሁሉ ተንገራግጨው ቀሩ። በአንደኛው ምዕራፍ የተመዘገቡት የህዝብ ጥያቄዎች ምን ነበሩ ተብሎ መጠየቅ አለበት። ዋናዎቹ የሚከተሉት ነበሩ። መሪላራሹ የብሔር ብሔረሰብ እኩልነት፣ የሃይማኖትና የሴቶች እኩልነት፣ ሰብአዊና ፖለቲካዊ ነጻነት ይከበር፣ ዳቦ ለተራበው፣ የድሃው ልጅ ይማር፣ የውጭ ጣልቃ ገብነት ተወግዶ የሀገራችን ሉዓላዊነት ይከበር፣ የማሰቃያና የአፈና ቤቶች ይዘጉ፣ ዴሞክራሲያዊ መብቶች ያደገደብ ይረጋገጡ የተባሉት ዋናዎቹ ነበሩ። ሁሉም ጥያቄዎች እስካሁን ተገቢውን መልሶች አላገኙም። ዛሬም መሬት በባለቤትነት ለአራሹ ሳይሆን በወያኔና በባዕዳን ተጠቃሚነት እጅ ሆኗል። ገበሬው የመሬት ባለቤት አይደለም የሥርዓቱ ተጠማኝ እንጂ። የብሔረሰቦች እኩልነት ሳይሆን የአንድ ብሔር የበላይነትን የሚያረጋግጥ ሥርዓት ሰፍኗል። ዳቦ ለተራበው መታደሉ ቀርቶ እንዲያውም ቁጥሩ ወደ 17 ሚሊዮን የሚገመት ረሃብተኛ ዛሬም በመላው አገሪቱ ላይ በቀኔ ይስተቃያል። ኢትዮጵያ ዛሬም እንደወትሮው በሃያላን መዳፍ ስር መሆኗ ቀጣይ ሆኗል። የወይን ቤቶች ቁጥር ብዛት በትክክል የሚታወቅ አልሆነም። የሰብአዊ መብቶችን ጥሰት መላው ዓለም አውቆ መዝግቦታል። የስደተኛው ብዛት መላውን ዓለም አጥለቅልቆታል። የአገሪቱ ዳር ድንበር ተጥሷል። ሉዓላዊነቷ ተደፍሯል። በብዙ ኪሎ ሜትር የሚመተር መሬቷ ለባዕድ አሳልፎ ተሰጥቷል። የባህር ወደብ የለሽ አገር ሆናለች። በሀብታሙና በድሃው መካከል የሚታየው ልዩነትና ስፋት አሰቃቂ ደረጃ ላይ ደርሷል። ዜጎቿ በቋንቋ በዘርና በጎጥ እንዲከፋፈሉ እንዲያዩና እንዲያስቡም ጥረት ተደርጓል እየተደረገም ነው። የአገሪቱ ያሁኑ አገዛዝ የፖለቲካ መሰረቱ የጎሳ አገዛዝ አስተናጋጅነቱ ልዩ መለያው ሆኖ እየቀጠለ ነው። በበርካታ ሚሊዮን የሚቆጠሩ ዜጎች በመላው ዓለም በመሰደድ ላይ ናቸው። እስከዛሬም በብዙ ሺዎች የሚቆጠሩ በየምድረ በዳው ተቃጥለው ጠፍተዋል። ወጣት እህቶቻችን ያስገድዶ መድፈር ሰለባ ሆነዋል። አንዳንዶቹ ጭካኔ በተሞላበት ቀዶ ጥገና የውስጥ አካላቸው ተወስዶባቸዋል። ሌሎቹም የአሳ ነባሪ ራቱ ነው ቀርተዋል። ይህ ሁሉ ስቃይ የደረሰው ላለፉት 26 ዓመታት መሰረታዊ የህዝብ ጥያቄዎች ፍላጎቶችን ከመመለስ ይልቅ የአንድ ጎሳ የዘር ፖለቲካ መንገዙ ሁሉ ነገር ለዚያ ብቻ መሆኑ ያመጣው ጠንቅ ነው። ሲጠቃለል የካቲት 66 አብዮት ህዝባዊ ጥያቄዎች ሳይመለሱ ተኮላሽተውና ተዳፍነው መቅረታቸውን ነው አስመሮ ማስቀመጥ የሚቻለው። ከላይ የተዘረዘሩት ዋና ዋና አገራዊና ህዝባዊ ጥያቄዎች ዛሬም እንደተላልጡ አይነተኛ የኢትዮጵያ ህዝብ ጥያቄዎች ናቸው። በቀጣይነት የሚጠየቁ በመሆናቸው በአስቸኳይ ምላሽ ሊያገኙ ይገባል። ካልተመለሱ ግን የህዝብ አመጽ ይመልሳቸዋል ያስመልሳቸዋል። የህዝብን ጥያቄ አድበስብሶና አኮላሽቶ ለብዙ ጊዜ ማስቀረት አይቻልምና። የ66 አብዮት ከመፈንዳቱ ሁለት ዓመት በፊት አስቀድሞ በሚያዝያ 1964 ዓ.ም ተመረጠ ኢሃፓ የተወለደው ከላይ የተዘረዘሩት ዘርፈ ብዙ የአገሪቱ ችግሮች አፈጠው አግጠው ብቻ ሳይሆን ከቁጥጥር ውጭ ሆነው በመውጣታቸው ምክንያት አስቸኳይ መልስ በሚጠይቁበት ታሪካዊ ወቅትም ነበር። የነበረው ሥርዓት ምንም አይነት ተቃዋሚ በማይፈቅድበት ወቅት የተመሰረተው ፓርቲ ራዕዩ ሰፊ፣ ዓላማው ጽኑ፣ ተግባሩ ግዙፍ፣ አገራዊና ህዝባዊ ፍቅሩ እንከን የማይወጣለት መሆኑን በማብሰር ትግሉን ጀመረ። ትግሉ እልህ አስጨራሽና መራራ፣ ከባድ መስዋዕት አስከፋይ፣ ጉዞው ውስብስብና ረጅም መሆኑንም ተረድቷል። ኢትዮጵያና ህዝቧ የዲሞክራሲ ጮራ ፍንጣቂ ማግኘት አለባቸው ብሎ የጀመረው የወጣትነት ተስፋውን ሰንቆ በመነሳት ነበር። ይህንን ተስፋውን ቋጥሮ እየተሰናዳ ባለበት ወቅት ነበር የህካቲቱ አብዮት በግብታዊነት ከተፍ ያለው። ይህም በቂ መሰረት ጥሎ ለመራመድ ፓርቲው ሰፊ ድልና በቂ ጊዜ አላገኘም። ያም ሆኖ ግን ህዝባዊና አገራዊ ፍቅሩን መሰረት አድርጎ አብዮቱ ያመጣውን ኃላፊነት ተረክቦ መታገሉን ቀጠለ። አገሪቱን ከጭቆና ዜጎቿንም ከብዝበዛ ለማላቀቅ የመጀመሪያው ተግባር እንደሆነ አምኖም ነው የተንቀሳቀሰው። ይህ ተግባር ከባድ ኃላፊነት የሚጠይቅ መሆኑን ቢረዳም ግዴታውን ለመወጣት ወደኋላ ሳይል አቅሙ የፈቀደለትን ሁሉ ፈጽሟል። የህዝቡን ትግል ፈር ለማስያዝ የሚጠበቅበትን በሚቻለው አከናውኗል። ኢትዮጵያ ሀገራችን የሚታፈርባት አገር እንዳይደለች ለማስመስከር የተቻለውን ሁሉ ጥሯል። ኢትዮጵያ ታላቅ አገር ብቻ ሳትሆን ታላቅ ትምህርት ቤታችንም ስለሆነች ብዙ አስተምራናለች። ሰፊና ጥልቅ እውቀትን ለግሳናለች፣ አሳይታናለች፣ ክፉን ከደጉ ለይተን እንድናውቅ ረድታናለች። በዚህ ምክንያት ለሀገራችንና ለህዝቧ የሚኖረን ፍቅር ዘመን ተሻጋሪ ነው። የትግላችን መሰረቱም ይህ ነው። በጋዋ ላይ ተቀምጠው በህዝብ አናት የሚንሳፈፉ መፈክሮችን ማቀንቀን ሳይሆን የህዝቡን ስሜት በትክክል የሚያስተጋቡና ምኞቱን የሚያንጸባርቁ መሰረታዊና ወቅታዊ ችግሮችን የሚመለከቱ መፈክሮችን አንስቶ እንታገል በማለቱ ኢህአፓ የህዝቡን ሙሉ ድጋፍና ትብብር አግኝቶ እንደነበር ታሪክ የመዘገበው እውነታ ነው። የገባውን አገራዊ ቃል ኪዳን ጠብቆ እስካሁን ድረስ በመታገል ላይ መሆኑም አብነቱ ይኸው ነው። የዴሞክራሲ አይነተኛ ዓላማ አንዱ ህዝብ ያላንዳች ገደብ በነጻ የመደራጀት መብቱን ማግኘት አለበት የሚለው መርህ መሆኑ አንድና ሁለት አይባልም። ፓርቲው ይህንን ዓላማ በማንሳቱ የደርግ ከይሲ ዓላማ ተነጣጠረበት፣ በአንደኛ ጠላትነት ተመዝግቦ መጥፋት አለበት ተብሎ ተፈረጀ፣ የማጥፋት እርምጃም ታወጀበት። ምርጥ መኮንኖቹም የአገሪቱን ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች በጥይት ሩምታ በአዋጅ ጋጋታ የሚፈታ መስሏቸው ሲዳክሩ ቆይተው ሳይሆንላቸው በመቅረቱ አገሪቱን በትነው ዋና ዋና አቀንቃኞቹም እንደ ጉም በነው ቀሩ። ይህ እንዳይከሰት አማራጭ መፍትሄ መምጣት አስፈላጊ መሆንን አስቀድሞ የተረዳው ኢህአፓ በአብዮት ወቅት ከማንኛውም ጉዳይ በፊት ከሁሉም የተውጣጣ ጊዜያዊ ህዝባዊ የሽግግር መንግስት መቋቋም አለበት ብሎ አሳወቀ። ለጊዜያዊ ስልጣን የቋመጠው ሁሉ ሳይቀበለው ቀረ። ወታደራዊ አምባገነን አገዛዝ ተመስርቶ ኢትዮጵያ ሀገራችን አሁን ለደረሰችበት አደጋ ምክንያት ሆኖ ለጸረ ኢትዮጵያ ክፍሎች መሰረት ጣለላቸው። ፓርቲው ከሁሉም የተውጣጣ ጊዜያዊ ህዝባዊ መንግስት የመቋቋሙን አስፈላጊነት ያስረዳው በሚከተሉት መሰረታዊ ምክንያቶች ነበር። አንድ፣ የሀገሪቱን ነባራዊና ተጨባጭ ሁኔታ ከግምት ውስጥ በማስገባት የወደፊት እድሏን ለመቀየስ ወሳኝ መሆኑን አስቀድሞ መገንዘብ ጠቃሚ ከመሆኑ አንጻር ሰላማዊና የተረጋጋ የፖለቲካ ሽግግር ወቅት መፈጠር አስፈላጊ መሆኑ ስለታመነበት ነበር። ከዚህ ሀቅ በመነሳት ሁሉም ህብረተሰብ የተውጣጣና የመከላከያ ሰራዊቱንም ጭምር የሚወክል ጊዜያዊ መንግስት ከመጣ አገሪቱን ከተቃጣባት አደጋ ሊያድናት ስለሚችል ነበር። ሁለት፣ ሰላማዊ ህዝባዊ ሽግግር ከተካሄደ ሁሉ ዜጋ ያለ ስጋትና ፍርሃት የአገሪቱንና የራሱን የወደፊት ዕጣ አስመልክቶ ሙሉ ተሳታፊ የመሆን እድሉ የተሟላ ይሆንለታል። በመሆኑም የባለቤትነቱና የመብቱ ዋስትና እውን መሆኑ ይረጋገጥለታል። ማንኛውም ዜጋ በሂደቱ ህብረተ ሱታፌው ካረጋገጠ ደግሞ ህዝባዊ እንቅስቃሴው የሁላችንም ነው ብሎ ስለሚያም ገደብ የለሽ ለሆነ ዴሞክራሲ መሰረት ለመጣል ሁኔታዎቹን ያመቻቻል። ይህ በበኩሉ ዜጎች የመደራጀት መብትና ነጻነታቸውን ከማንም ሊጠይቁ አይችሉም። ዲሞክራሲያዊ ነጻነትን አስመልክቶ ለማኝና ተለማኝ፣ ሰጭና ነሽ፣ ነጣቂና ተነጣቂ፣ ገፍታሪና ተገፍታሪ አይኖርም። በራስ የመተማመን ብቻ ሳይሆን ሁሉም ዜጋ በኢትዮጵያዊነቱ የመኩራትና የወደፊት እድሉን ራሱ የመወሰን መብቱ ያረጋግጥለታል። የሀገሩን ጥቅም በጋራ የማስከበር ግዴታውን የመወጣት የዜግነት ኃላፊነት ይኖርበታል። 3. ኢትዮጵያ የራሷ የግሏ ታሪክ፣ ባህል፣ እምነት፣ መስተጋብርና እሴት የነበራት አገር መሆኗን ብቻ ሳይሆን የመንግስት ስርዓቱም ኋላ ቀር የሆነ ንጉሳዊ አገዛዝ ስለነበር በዚህ ስርዓተ ማህበር ስር ለሚማቀቅ ህብረተሰብ አብዮትን ማስተናገድ የሚገባው ሁሉንም ባካተተ የሽግግር ሂደት መሆን እንደሚገባው በመገንዘብ ነበር። በዚያን ጊዜ የነበረችው ኢትዮጵያ በጊዜያዊ ሽግግር መንግስት መተላለፍ ዘላቂ እድሏን ለመቀየስ በቂ ጊዜ ማግኘት ወሳኝ እንደነበር ታምኖበታል። ከህገ መንግስት አቀራረጽ አንስቶ ምን አይነት ስርዓተ መንግስት ሊኖራት እንደሚችል፣ አህዳዊ ወይስ ፌዴራላዊ አወቃቀር፣ ፌዴራላዊ እስከተባለ እንዴት አይነት የፌዴራል አወቃቀር ይኖራት የሚለውን ሁሉ አካቶ ለመወያየት በግድ ሰላማዊና የተረጋጋ ሽግግር ማካሄድ እንደነበረባት ፓርቲው አስቀድሞ መጠቆሙ ከአርባ ዓመት በኋላ አገራችን ዛሬ ምን ላይ እንዳለች ቋሚ ምስክር ሆኗል። ከላይ ከአንድ እስከ ሶስት ተራ ቁጥር ከተዘረዘሩ አሳማኝ ምክንያቶች በመነሳት ሁሉን ያካተተ ህዝባዊ ጊዜያዊ የሽግግር መንግስት እንዲመጣ ግዴታ ነበር እንጂ ሌላ የተሻለ አማራጭ አልነበረም። ፓርቲው ዛሬ ይህንን ማንሳቱ ተናግሬ ነበር የሚሰማ ጠፍቶ ነው እንጂ ብሎ ውዳሴ ከንቱን ለማስተናገድ ሳይሆን ይህ መሰረታዊ ጥያቄ ከአርባ ዓመት በኋላ ዛሬም እንደ አዲስ ሆኖ በአገሪቱ ፖለቲካዊ መልክዓ ምድር ብቻ ሳይሆን ተጨባጭ ሁኔታውም አስገዳጅ ጥያቄ አድርጎ እያመጣው ስለሆነም ጭምር ነው። ተወደደም ተጠላ ወቅታዊ የፖለቲካ ምህዳር በዋናነት የሚጠይቀው ጉዳይ ቢኖር ሁሉንም ያሳተፈ የሽግግር ወቅት አስፈላጊነትን ነው። ዛሬ ወያኔ በፈጠረው ቀውስ ምክንያት በአገሪቱ ሰላምና መረጋጋት አለ ተብሎ አይታሰብም። ዘረኛው አገዛዝ በወለደው ሽብር ምክንያት ሰላምና ማህበራዊ መረጋጋትን አጣ፣ መላ አገሪቱ በተለያየ የህዝባዊ አመጽ እየተናወጠች ትገኛለች። ይህም ሁኔታ ወደማያባራ ሁከትና ቀውስ እንድትገፋፋ አድርጓታል። ሁኔታዎቹ ሁሉ በውር ድንብር ይጓዛሉ። እዚህም የተነሳ በተለይም አገር ተረካቢ የሆነው በርካታ ወጣቱ ዜጋ ከአገሩ እየተሰደደ በመሄድ ላይ ነው። ሁለት ተጻራሪ ኃይሎች ባቻ ላቻ ደረጃ ናቸው ለማለት ባያስደፈረም በፖለቲካ ምህዳሩ የሰፈሩ ፖለቲከኞች ነን ባዮች ወገን በመለየት ተፋጠው ቆመዋል። እነርሱም አሁን ያለውን ቀውስ በበለጠ እንዲባባስ አድርገው አገሪቱን ወደ አደገኛ ጽንፍ በመክፋት ህዝብን ማፋጀት የሚሹ ወያኔና ሌሎች ጸረ ኢትዮጵያ ቡድኖች በአንድ በኩል ሲታዩ፣ በሌላ በኩል እነሱን ተጻረው የቆሙ የአገር ኃላፊነት የሚሰማቸውና ኢትዮጵያን ከመበታተን አደጋ ለማዳን የቆሙ የአንድነት ኃይሎች ናቸው ማለት ይቻላል። የአንድነት ኃይሎች ናቸው የሚባሉት ክፍሎች ሰላማዊ የሽግግር ወቅትና ሂደት መምጣት አለበት ብለው ያምናሉ። ይህ እምነት መሰረታዊ በመሆኑ ዘላቂ ሰላምና መረጋጋት ሊያስገኝ የሚችል ሁሉንም የህብረተሰብ ክፍል የሚያሳትፍና አስተማማኝ ሁኔታን ያመጣል ተብሎም ይታመናል። በአሁኑ ወቅትም በየካቲቱ ወቅት ተጠይቆ እንደነበረው በኢትዮጵያ ላይ የተንሰራፋው ዘረኛ አገዛዝ ተወግዶ በህዝብ በጎ ፈቃድና ሙሉ ተሳትፎ የሚመሰረተውን ስርዓተ መንግስት እውን ለማድረግ አገሪቱ በሽግግር ሂደት ውስጥ እንድታልፍ የግድ ይላል። መልካም አዝመራን ለማምረት መጀመሪያ ማሳውን ከአረምና ሙጃ ነጻ ማድረግ እንደሚገባ ሁሉ በኢትዮጵያ የዴሞክራሲ አስተዳደር ለመትከልም ካስፈለገ የሀገራችን ፖለቲካ መልክዓ ምድር ማሳው ተደዳድሎ ለስልሶ ከሸዋ ሜከላ ነጻ እንዲሆን መጽዳት አለበት። ሊጸዳ የሚችለውም በሽግግር ወቅት ሂደት ውስጥ ነው። ይህ ስር የሰደደ የአገሪቱ ችግር ዘላቂ በሆነ መልኩ ሊፈታ የሚችለው በህዝብ በጎ ፈቃድና ሙሉ ተሳትፎ እንጂ ቀውስ አንጋችና ግርግር ጠንሳሽ በሆኑ አልፎ ሀጂዎች አይደለም። ኢህአዴግ መራሹ እያሉ ቢያንቆለጳጵሱት የሀገራችን ችግር ፍንክች የሚል አይሆንም። መሰረታዊ ለውጥ መምጣት ለችግሩ ዘላቂ መፍትሄን ያስገኛል። ዘላለማዊ ለሆነች ሀገር የሚያስፈልጋት ዘላለማዊ መፍትሄ እንጂ አጋጣሚውን በመጠቀም ስልጣን ላይ በሚወጡ ለህዝብና ለሀገር ደንታ በሌላቸው የሱቅ በደረቴ ነጋዴዎች፣ የአየር ባየር ደላላዎችና አካባቢ ከበርቴዎች አይደለም። ችግራችን ዘርፈ ብዙና ወሰብሰብ መሆኑ ብቻ ሳይሆን ዘመን ተሻጋሪ ሆኖ እየተንከባለለና ከትውልድ ወደ ትውልድ እየተላለፈ እስካሁን ቀጥሏል። ተወራራሽ ስርዓቶችና ትውልዶች የየራሳቸውን የቤት ስራ በሚገባ ባለመፈጸማቸው ምክንያት ችግርና መከራን እያወረሱ ይሄዳሉ። ያፓም የችግርና የመከራ ወራሽ ከመሆን አላመለጠም። ካለፉት 43 ዓመታት ጀምሮ ታሪክ የጣለበትን ዜጋዊ ኃላፊነት ለመወጣት አቅሙ የሚፈቅድለትን ሁሉ ያለ ሀኬት እየጣረ ይገኛል። ይህንን በማድረጉ በውስጥና በውጭ የአገሪቱ ጠላቶች በኩል ተነግሮ የማያልቅ በደልና ግፍ ተፈጽሞበታል። በህሊናውና በህልውናው ላይ ከባድ ፈተናዎች ተፈራርቀውበታል። በተለይ ደግሞ ተገንጣይና አፍገንጣይ ጸረ ኢትዮጵያ ቡድኖች ተባብረው ብርቱ ጥፋት ሊያደርሱበት ሞክረዋል። ሁሉንም እንዳመጣጣቸው ተቋቁሟቸዋል። ሁሉም ፓርቲውን ኢላማ ለማድረግ የተገደዱት በሀገራዊና በህዝብ አንድነት ላይ ሊደራደር ባለመቻሉ ብቻ ነው። ፓርቲው መሰረታዊ ዓላማ አድርጎ የተነሳው የኢትዮጵያን ህልውና፣ የህዝቧንም አንድነትና ነጻነት በእኩልነት መከላከልና ብሔራዊ ጥቅሟንም ማስጠበቅ በመሆኑ የትግሉ አልፋ ኦሜጋ አድርጎት ዘልቋል። የኢህአፓ ታጋዮች የትግላቸው መልእክት ኢትዮጵያ ብቻ ነች፣ ሌላ ጉዳይ የላቸውም። ከኢትዮጵያና ከህዝቧስ የበለጠ ሌላ ምን ጉዳይ ሊኖራቸው ይችላል? የአገሪቱን ዘርፈ ብዙ ችግር ማስወገድ ተቀዳሚ ዓላማ መሆን አለበት ሲባል ከሁሉ አስቀድሞ ሊጤን የሚገባው የህዝቧ ስብጥር፣ ታሪኳና ባህሏ፣ ጠባይዋ፣ እምነቷ፣ የአገሪቱ መልክዓ ምድር እንዲሁም የተፈጥሮ ሀብቷንም ያገናዘበ ሊሆን ይገባል። ይህን ሁሉ አካቶ የሚያስተናግድ መፍትሄ መፈለግ ፍትሐዊና ፍቱን ይሆናል። የብዙሃን ብሔር ብሔረሰቦች ምድር እንደመሆኗ የመፍትሄ አፈላለጉም ቅየሳ ይህንኑ መሰረት ያደረገ መሆኑ ሊያከራክር አይችልም፣ አይገባምም። ይህን አቅ ተቀብለን ከተነሳን ሁሉ አቀፍ ዴሞክራሲያዊና አንድነትን በእኩልነት ያቀፈ መፍትሄ ከመፈለግ ሌላ አማራጭ አይኖርም። ይህ እስካሁን አልተሞከረም፣ አልተፈተሸም። እስከ ዛሬ ሲደረግ የነበረው በጠመንጃ እያስፈራሩ የግል ፍላጎትን ብቻ ማርካት ነበር። ከእንግዲህ ወዲያ ይህ ሊቀጥል አይገባም። እኔ ብቻው ቀርልሃለሁ መባሉ ቀርቶ ህዝባችን አንተው ራስህ ለራስህ እወቅበት እወቅለት ሊባል ይገባዋል። ከበይ ተመልካችነት ወጥቶ የራሱና የአገሩ ዕድል ወሳኝ ራሱ ህዝቡ መሆኑ መረጋገጥ ግድ ሊሆን ነው። ይህ እውን እንዲሆን ከተፈለገ ገደብ የለሽ ዴሞክራሲያዊ ስርዓተ መንግስት በመላው አገሪቷ መስፈን አለበት ማለት ህዝቡ ሉዓላዊነቱን ማስከበሩን ማረጋገጥ አለበት ማለት ነው። ይህንን የሚያረጋግጠው ደግሞ ራሱ በቀጥታ የተሳተፈበት የባለቤትነት ዋስትናውን የስልጣን ምንጭነቱን ሲያገኝ ነው። የዚህ አብነት ሞግዚት የለሽ ተሳትፎውን ሲያረጋግጥ ይሆናል። ዴሞክራሲ አመርቂና አስተማማኝ ህዝባዊ ቦታ እንዲጎናጸፍ ከተፈለገ የዜጎቹ ቀጥታና ሙሉ ተሳትፎ እውን ሊሆን ይገባል። የዴሞክራሲ አቅራቢ ሞግዚት፣ የአጋፋሪ ህገ መንግስት አርቃቂ፣ ጦር መሳሪያ የታጣቂ፣ የህዝብ መብት ጠባቂ የሚባል ቀልድ ሊኖር አይገባም። ሁሉም ዞሮ ዞሮ የአምባገነን ገዢዎች አካል አገልጋይ ከመሆን አያልፉም። የታየውና ተመክሮም ያረጋገጠው ይኸው ነው። እንዲሁም የኢትዮጵያ ህዝብ ትግል ጸር ናቸው። የህዝብ እውነተኛና ታማኝ ወዳጅ የሚመነጨው ከህዝብ ማህፀን ውስጥ ነው። ታሪክም ይህን ሀቅ ደግሞ መስክሮለታል። በአንጻሩ ደግሞ በዓለም ታሪክ ሂደት ሐሳዊ መሲዎች በየጊዜው እየተነሱ በሃይማኖት ስብከት፣ ስልጣኔን በማስፋፋት አገር በማቅናት ርዕዮተ ዓለም በማሰራጨት ነጻነትን በማግኘት ሰበብ ብዙ ግፎች ተፈጽመዋል። ኢትዮጵያ አገራችንም የነኚህ ሁሉ ግፎች ሰለባ ሆናለች። በሰርወ ሰሎሞን፣ በሶሻሊዝም ዳንኪራ፣ ዘረኞች ባመጡት የዘር ቆጠራ ወዘተ፣ በአጠቃላይ ሁሉም ባመጡት ጣጣ የተለያዩ ግፎች ሲፈራረቁባት ቆይታለች። ምናልባት ወደፊትም በዴሞክራሲ ስም አዲስ ውሃ ያልነካው ግፍ ሊፈጸምባት ይችል ይሆናል። ህዝብ ነቅቶ ተደራጅቶ አውቆ ጠንቅቆና መጥቆ ራሱን ነጻ ካላወጣ የሚያንዣብበው አደጋ ቀላል አይሆንም። ፓተቀዳሚ ተግባራት መካከለ አንዱ በአገርና በህዝብ ላይ ሊመጣ ይችላል ብሎ የታየውን ማንኛውንም አደጋ ለህዝብ መግለጽ ስለሆነ ከየካቲት 66 አብዮት ጀምሮ ይህንን ማድረግ አልታከተም። ወደፊትም የኢትዮጵያ ህዝብ ዴሞክራሲያዊ ስርዓተ መንግስት እስኪመሰረት ድረስ ይህንኑ ይቀጥልበታል። በዛሬዋ ኢትዮጵያ ከሚታየው ጠቅላላ ገጽታ አንጻር የጠላቶቿ ሴራ ተሳክቶላቸዋል ከማለት አንቆጠብም። ይህን ስንል የእነርሱ ብርታትና ብልሃት ሳይሆን የራሳችን ድክመትና ንዝህላልነት ያስከተለብን ጣጣ ነው። እንዲያውም የአገራችን ጠላቶች ብዙ ሳይደግሙ የፈለጉት ተሟልቶላቸዋል። ይህን እውነታ እንደንቆቆ እያንገሻገሸን ነው የምንናገረው። 96 ሚሊዮን ህዝብ የአንድ ሰፈር ልጆች መጫወቻ ሲሆን ማየት እጅግ ሲበዛ ያንገፈግፋል። የ66ቱ አብዮት ዓላማና ግቡን ሳይመታ ትግላችንን አናቆምም ስንል ከዚህ የማይፋቅ እውነትና እምነት በመነሳት ነው። የእምነት ግማሽ የታሪክ ቅናሽ የለም። ወያኔ በውጭ የኃይል እዝ ጠገግ ስር መሆኑ ብቻ ሳይሆን የዛፍ ላይ እንቅልፍ የሚያንገላጅጀው ቡድን በመሆኑ ቅዠት እንጂ ህልም እንደሌለው እናውቃለን። በቅዠት የሚኖር ቡድን በመሆኑም ሌላውን ቀርቶ የራሱን ጥላ የሚፈራ ቡድን ነው። ማንንም ሊያምን አይችልም። እውነት መልኳን ብትለውጥ እንጂ ጠባዩን ስለማትስት ከኢትዮጵያ ህዝብ ትግል ጎን ቆማ ሐቁን እየተናገረች ሀገራዊ ድሉን ታበስራለች። ያ ድል እስከሚመጣ ድረስ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ያቸንፋል።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን
አሳየ የሚሰማ ጆሮ የሚያዩ አይኖች ከኛ ከፍ ብለው እጅግ በጣም ርቀው እንደ ምሽት ኮከብ ብልጭልጭ ይላሉ። ረሃብ ያነካቸው ችግር የማያውቁ የተቀማጠሉ ዳቦ ይጠልሳሉ ይወረወራሉ። ሳር እንደሚያጠጣ ወተት ይራጫሉ። በታጠቁ ዘቦች እየተጠበቁ ይፈረጥዛሉ። በጣም የሳቁ ሲስቁ ያለቅሳሉ ሲያለቅሱ ይስቃሉ። የሚያብረቀርቁ ሞላ ደንደን ያሉ ክፋት የሌላቸው እድሜ ላባታቸው የኛ ገዢ ልጆች በጣም የታደሉ ዳቦ እንደ ቅርጫት ኳስ ይቀባበላሉ። የቤታቸው ድመት የግቢያቸው ውሾች ባለካሙሽ ጫማ ባለከረባቶች ከኛ ከፍ ብለው እጅግ በጣም ርቀው ያዩ ይቃጣሉ። በጣም የታደሉ እኛም ተሟሙተን ወድቀንም ተነስተን እና እንጥላቸዋለን ወደ ላይ አንጋጠን ቅጭጭ ጥቅጥቅ ያሉ የተገዢ ልጆች ገና ብቅ ሲሉ ራብ የጠቡ መከራ ያገሳሉ ከጠዋት እስከ ማታ በዝም የታጀቡ መሳቅ የማያውቁ ከውስጥ የሚያረቡ ስንጥጥቁ ወጥቶ ከንፈራቸው ደርቆ ራሳቸው አጥሮ ሆዳቸው ተጣቆ የተገዢ ልጆች ኩስም እንደ ቃቃዎች ባለ ትልቅ ቃናት ባለ ጎድጓዳ አይኖች በእንቅፋት ያለቁ ልቅልቅስ ጥፍሮች ጫማ የማያውቁ የሙዣሌ ቤቶች ጣማም ወልገድ ያሉ ቅጥኝ ያሉ እግሮች ይዘው የሚዞሩ ገዢ የመጠጣቸው የተገዢ ልጆች ወረቀት ሰብስበው በባህር ዛፍ ልጣች ጥብና አርገው አስረው በያጉራንጉሩ በያስፋልቱ ውሃል ይዘው ይራኮታሉ ደፋ ቀና ይላሉ ምሽቱን ሳይደርሱ መኪና ጠፏቸው ይሰነበታሉ የተገዢ ልጆች እስብር ጎስቋላዎች ጉብኒዎች ሲመጡ ቶሎ የሚታፈሱ ጦርነት ሲጀምር ተረቅመው የሚፈሱ ጠዋት እንደወጡ የማይመለሱ ደብዛቸው የሚጠፋ የት እንደደረሱ የላይ እና የታች በአንድ አገር ተፈጥረው በአንድ አገር በቅለው የምድር የጨረቃ ያህል ተራርቀው የኛ ቡትሌዎች የኛ ቡቃያዎች ምዝብር እንግልቶች ባለትልቅ አናት ባለቀጫጫጎች ትክም ትቅቅ ያሉ ከወፉ ከዶሮ ከድመት ከውሻ ተጋፍተው እየበሉ ሁሌ የተጣሉ ኑሩን ይገፋሉ የተገዢ ልጆች የኛ ቡትሌዎች ለገዢዎቻችን ንብረት ማደልበያ የሚቸበቸቡ ከነጩ ገበያ የውስጥ አካላቸው እንደየአይነቱ ተሸጦ ያለቀ ተጠልፈው ሳይሞቱ የተገዢ ልጆች የኛ ቡቃያዎች ያን የወረቀት እንኳን ያንከባለሉ ወደ ላይ ወደ ታች ይንከራተታል ደፋ ቀና ይላል ያኔውኑ ደግሞ ይበታተናሉ ከየወፍጮ ቤቱ ድጃፍ ተኮልኩለው ከወፉ ከዶሮ ክፉኛ ተጣልተው የተበታተነ ትንሽ ጠራጥሬ ካፈሩ ላይ ለቅመው በሰለ አልበሰለ ካፋቸው ጨምረው ደፋ ቀና እያሉ ደግሞም ይሄዱና ከሆቴሎች ጓረው ከድመት ከውሻው ገጥመው አምባ ጓረው በርሜሉን ገልብጠው ከየቁሻሻ ውስጥ ያገኙትን ለቅመው ወደ አፋቸው ከተው ዘብጅ ከወደቁ ሶስቴ ተነርተው የኛ ቡትልዮች የተገዢ ልጆች ቅጭጭ ድቅቅ ያሉ ጧን ብቅ ብለው ማታ ይሰለባሉ ዛሬም እንደገና ልክ እንደ ትላንቱ የኛ ቡትልዮች የኛ እንግልቱ ከውስጥ እያነቡ መስፈን ይወዳሉ ወልደሽኝ ያላየሽኝ እናቴን አፈቅሽኝ በራሳቸው ዜማ ያንጎራጉራሉ እሱን ያቆሙና ሌላ ይጀምራሉ ዋይ 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 ሲሉ አሁንም አሁንም ይደጋገሙና የኛ ቡቃያዎች የተገዢ ልጆች ብትን እንደገና ለመልቀም ቁሻሻ ለመንገድ ልመና ከዚያም ቀጠል አርገው መስፈኑን ጀምረው እያንጎራጉሩ በድንገት ሲዞሩ መለዮ ልባሹ የወቴን መኪና ወደ እነሱ ሲበር አፍጣው ያዩና የኛ ቡትሌዎች ቅጭጭ ድቅጭ ያሉ ድንጋይ እንደት ወረወረባቸው ወፎች ብትንትን ይላሉ ተባልተው የተረፉት ደግሞ ብቅ ይላሉ የኛ እንቡቅቅሎች ቅጭን ኩስማናዎች የኛ ቡትሌዎች ምዝብር ጎስቋላዎች ባለትልቅ አናት አይን ጎድጓዳዎች ክስት ድቅት ያሉ የኮሼ መኪና የተከተሉ ደፋ ቀና ይያሉ አንዳንዴ ድክድ አንዳንዴ ይሮጣል እንደ ምንም ብለው ተማሙተው ዳርሰው ከጅብና ውሻ ከደም ካሞራው ፊት ለፊት ተፋጠው እንደ ገለበጠው የቆሸው መኪና ይላሉ ውስጡ ይገቡና ያንንም እየበታተኑ እያፈነቀሉ የኛ ቡትሌዎች ቆሻሻ አውጥተው ወዳ ይከታሉ ቆሸው ከሆነማ ከሸራትን ህልተን መኪናው ላይ ያልቃል ገና ሳይበተን የአይናቸው ሙጫ ዙሪያውን ተጋድሞ ከጀርባ አጥንታቸው ወዳቸው ተላጥሞ ጥኔው ሲገነፍል ረሃብ ሲጠናከር ሂልቶን አካባቢ አፍሪካ ጽፌት ቤት ኡራሄል ዙሪያውን እያልውርውር ባለመኪናውን መስኮት የዘጋውን እያወዛወዙ ከግራ እጃቸው ያሳዩ ይጥራሉ በቀኝ እጃቸው እያሹ ሆዳቸው ከዚያም አለፍ ብለው መስኮት ያንኳኳሉ ለአንድ ዳቦ መግዣ ብለው ይለምናሉ የኛ ቡትሌዎች ቀጭን ደቃቃዎች ህዝብር ኮስቋላዎች እኔን አፈር ይብላኝ የሚባልላቸው ያልታደሉ ናቸው ምንም ሳይሳካ ቀኑ ይመሽና ይገናኙ ይመስል ብትትትን ይላሉ ሴኮንድም ነፍስ ሆና አው አው እንቡት አበባዎች የሀገር ልጆች የኛ ጉስቋላዎች ያስፈልጋቸዋል የሚሰሙ ጆሮች የሚያዩ አይኖች አው አው እንቡት አበባዎች የሀገር ልጆች የኛ ጉስቋላዎች ያስፈልጋቸዋል የሚሰሙ ጆሮች የሚያዩ አይኖች
አድማጮቻችን በዛሬው ዕለት በታላቅ ድምቀት የተከበረውን ዓለም አቀፍ የሰራተኞች ቀን ሜዴን ምክንያት በማድረግ በ47 ቋንቋዎች የተዘመረውን ኢንተርናሽናል በማሰማት ዝግጅታችንን እናጠናቀቃለን።
Nos ont pris nos discours.